ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛው ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። ከዚያም የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ በሃማ ቱማ በቀረበው ሰፊ ትንታኔ ጠቅላላ ፕሮግራማችን ይተናቀቃል።
ባለፈው ማክሰኞ ምሽት ላይ የሶማሊያው አካባቢ መሪ አብዲ አሊ ድረገጽ ተዘግቶ እንደነበር ለማወቅ ተችሏል። ድረገጹ ባገዛዙ እንደተዘጋ የተደረገ ሲሆን አብዲ አሊ የሀገሪቱ ፌደራል ቁልፍ ስልጣን ወንበሮች ባንድ ጎሳ ቁጥጥር ስር ስለዋለ የሶማሌ ክልል ባለስልጣኖችና የኦንኤልኤፍ ተወካዮች ባንድ ላይ በመሆን የፌደራል ቦታቸውን የተቆጣጠሩትን የኦነግ አባላትን ለመፋለም ከስምምነት ላይ ደርሰናል በሚል መልእክት ይዞ ስለወጣ መሆኑ ታውቋል። በሁለቱ አካባቢዎች ለተፈጠረው ወያኔያዊ ችግር ለመነጋገር አብዲ አህመድ ወደ ጅጅጋ ይጓዛልም ተብሏል። ከጥቂት ሳምንታት በኋላ የወያኔው አጋዚ ጦር በሰላማዊ ሰዎች ላይ ባካሄደው አሰቃቂ ጭፍጨፋ ምክንያት አካባቢያቸውን ነቅለው ወደ ኬንያ የተሰደዱ ዜጎች ቁጥራቸው የቀነሰ ነው ቢባልም አሁንም በጊዜያዊ መጠለያ ውስጥ የሚገኙ በርካታ መሆናቸውን ከቦታው የሚደርሱ መረጃዎች ይገልጻሉ። World Vision የተባለው ተቋም በመጠለያ ጣቢያዎች የስደተኞች ቁጥር ቢቀንስም ወደ ኢትዮጵያ የተመለሱ የሉም በማለት ይገልጻል። አንዳንድ የዜና ምንጮች በሚቀጥለው ሁለት ሳምንት በጊዜያዊ መጠለያ የሚገኙ ስደተኞች ወደ ካኩማ የስደተኞች ሰፈር እንደሚወሰዱ በመግለጽ ላይ ይገኛሉ። ይቅርታ ብቻውን ለደማ ልብ መጠገኛ አይሆንም። ይቅርታ ተቀባይነት የሚኖረው ድርጊቱን የፈጸሙ ክሎች ለፍርድ ቤት ሲቀርቡ ነው በማለት የልጆቻቸው ህይወት በአጋዚ ኃይል የተቀጠፈው ወላጆች ሰሞኑን ለዜና ማሰራጫዎች የሰጧቸው አስተያየቶች የብዙ ኢትዮጵያውያን ቀልብና ድጋፍ እያገኘ መሆኑ ታውቋል። የሟቾቹ ቤተሰቦች ይህን አስተያየት የሰጡት በቅርቡ ጠቅላይ ሚኒስትር ሆኖ የተሾመው አብይ መሐመድ በአጋዚ ጦር ህይወታቸው ለተቀጠፈ ዜጎች ይቅርታ መጠየቁን አስመልክቶ አስተያየት እንዲሰጡ ተጠይቀው ሲሆን በአሁኑ ወቅት አዲሱ ተሿሚ ካለበት ተግባር አንዱ ገዳዮችን ወደ ፍርድ አደባባይ ማምጣት መሆን አለበት የሚሉ በርካቶች ናቸው። የሴራሊዮን የምርጫ ቦርድ በአገሪቱ ውስጥ በተካሄደው የማጣሪያ ምርጫ ላይ ከፍተኛ ድምጽ በማግኘት አሸናፊ የሆኑት የተቃዋሚ ፓርቲ መሪ ጁልየስ ማዳ ባዮ መሆናቸውን ገለጸ። ሴራሊዮን ባለፉት 10 ዓመታት የተቃዋሚ ፓርቲ አሸናፊ ሲሆን ይህ የመጀመሪያ ጊዜ ሲሆን የአገሪቱ ዋና ዳኛ ፕሬዝዳንት ሆነው የተመረጡና ምክትላቸው ቃለ መሐላ እንዲወስዱ ያደረጉ መሆናቸውን ተነግሯል። በቃለ መሐላው ፕሮግራም ላይ አዲሱ ፕሬዝዳንት ሁሉንም የሴራሊዮን ዜጎች በእኩልነት እንደሚያገለግሉም ቃል ገብተዋል። የገዢው ፓርቲ ተወካይ ከድምጹ 48.19 ከመቶ ያገኙ ሲሆን የተቃዋሚ ፓርቲ ተወካይ ደግሞ 51.81 በማግኘት አሸናፊ ሆነዋልም ተብሏል። ኒዳ አልሱዳን አሊያንስ የተባለ ተቃዋሚ ትብብር ተቋም ቃል አቀባይ ረቡ መጋቢት 27 ቀን በሰጠው መግለጫ የሱዳን መንግስት በድርጅቱ መሪዎች ላይ የሞት ፍርድ ሊያስቀጣ የሚያስችል ክስ ለመመስረት ያቀደመውን ገልጿል። በርከት ካሉት ተከሳሾች መካከል ሳዲቅ አልማህዲ የተባሉ እውቁ ፖለቲከኛ እንዳሉበትም ተገልጿል። የሱዳን የጸጥታ ተቋም ሳዲቅ አልማህዲን ከታጠቁ ሰዎች ጋር በመተባበር መንግስትን ለመገልበጥ ሞክሯል በሚል ክስ የሚመሰረት መሆኑ ተነግሯል። የበሽር መንግስት በ1981 ዓ.ም የሳዲቅ አልማህዲ መንግስት ገልብጦ ስልጣን መያዙ የሚታወቅ ሲሆን ኒዳ አልሱዳን አሊያንስ የተባለው ተቋም ደግሞ ከአራት ዓመት በፊት መቋቋሙ ይታወሳል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
Bye. ሽመት አርማ የለው ጌታ የለው አና ሳፕሪሽን ታሪክ ወጥናል የጎት ሽርት ያዘቦን ቆበን ቆበን
አድማጮቻችን በማስከተል የዘረኝነት ፖለቲካ ውድቀት የተረጋገጠ ነው በሚል ርዕስ በሃማ ቱማ የቀረበውን ጽሑፍ እናሰማለን። ሐቅን የሚክዱ አገርን ያጠፋሉ። ማወቅ እናውቃለን ብንናገር እናልቃለን ተብሏል። የነወያኔ ዘረኛ ፖለቲካ ባጥሙ ከተደፋ ውሎ አድሯል። ግና መዘዙ ብዙ ነው። ጠማማ ምስማሮች የተሞላ ያረመኔ ቦምብ ነው። ፍንዳታው ብዙ ጉዳት ሊያደርስ ይችላል። በቸልታም መታየት መያዝ የሌለበትም ለዚህ ነው። ባለፈው ሰሞን የዩጎዝላቭ ሰርቦችንና የአገራችንን አማራዎች ሰቆቃና ስቃይ በማያያዝ አንድ ጽሑፍ በፈረንጆቹ ቋንቋ ባቀርብ ይህ ነው የማይባል ውርጅብኝ ከያቅጣጫው ተላከልኝ። ተከስ ብዙ ሰው ኢሜል የሚባለውን አድራሻዬን ያውቅ ኑሯል። ልደሰት ልደንግጥ። ከሁሉም የገረመኝ አንድ መልእክት ግን አንተ አማራ ነህ ወይስ አይደለህም? ካልሆንክ ደግሞ ስለ አማራው መከራ ለመጻፍ መብት የለህም የሚለው ነው። የጥንቱን አስታወሰኝ። በተማሪ ሰልፍ ጊዜ ያኔ በአጼው ዘመን ተይዘን ሰንደፋ ኮልፌ ስንወሰድ ዘር ወይም ጎሳ ብለው ፖሊሶች ሲጠይቁን ኢትዮጵያዊ ያልነውና አዎ ሰልፉ ላይ ተገኝተናል ነበርን ያልነው ለተጨማሪ ሳምንታት ታስረን ነበር። የወቅቱ የዩኒቨርሲቲው ፕሬዝዳንት ሟቹ ካሳ ወልደማርያም የተጠየቁትን ሁሉ ለፈፈው ሊፈቱ ያሉትን ያንየም ህረት ከገዢዎች ጠያቂዎች ነበሩ ሊወስድ ሲመጣ ለቀሪዎቹ የዩኒቨርሲቲ ዩኒቨርሲቲዋ በእናንተ ትኮራለች ያለውን አረሳው። ነክተን በቃን ባንልም አውቀናል ባልን ጊዜ ኢያፓ ከሆን በኋላ ደግሞ ለኛ ዘር ጎሳ ጥየቃ ጸያፍና አድሃሪም ነበር እስከዛሬም ነው። አገራችን ኢትዮጵያ እኛም ኢትዮጵያዊ ባዮች ነበርን አሁንም ነን። ጎሳዬ በልህሳው ነው ያለውን ጸሐፊ ያስታውሰናል። ተስፋ ገብረስላሴ ራሳቸውን ዘብሔረ ቡልጋ ሲሉም የቡልጋ ተወላጅ ነኝ ማለታቸው ነው ከሚል ሌላ የሰጠነው ትርጉም አልነበረም። የፖለቲካ ድንግልነታችን ሲያበቃም በዚህ የኤርትራ ጦርነት ጥያቄ፣ በዚያ ሜጫ ቱለማ፣ የዋቆጉቱ፣ የባሌ አመስ፣ የኦጋዴን ጦርነት ወዘተ እያለ ጉባለብን ችግር በየፈርጁ ጢሰኝነትና ገባርነት በወልደትና ቋንቋ ሃይማኖት የተነሳ በደልና ልዩነት ሁሉ አለን እኮ አሉን። ተጨባጭ ሁኔታ እኛ ያልፈጠርነው ተጋፈጠን። የሰጎን ፖለቲካ ወይም የዛሬ ሀብታሞች በአገሪቷ ምንም ድህነት አላየንም ብለው እንደሚለፈፉት ሐቅን መካድ አልቻልንም። ለዚህ ሁሉ ችግር መፍትሄ ለመስጠትና ትግልን ለማስተባበር መነሳት ግድ ሆኖብን ስንነሳም ባንድ እንደ ኢትዮጵያዊ መደራጀትና መንቀሳቀስ ነበረብንና የግድ ለዚህ የብሔር ብሔረሰብ ጥያቄ ሊባል ለበቃው ችግር ምላሽ መስጠቱ አስፈላጊ ነበር። ተወልዶ አድጎ ጥርስ አውጥቶ የነበረን ችግር በጭራው ያዝንና ልንለቀውም የሚቻል አልነበረም። ትግሉ የሚፈቅድ አልነበረምና የኢትዮጵያም ጥቅም ምላሹን ስጡ ባይ ነበርና እኛ ስንታገል በዱር በገደሉ ያኔ በከተማው እነማን ነበሩ? ይህ ከላይ የሰፈረው በድጋሚ የተነገረና የተጻፈ ቢሆንም بزي اندغنا من نساتو كلهم زيغا يتنبركو من السادرركو لاغريس تاقل كلات ويبلو متايك اندمي قباو داقم لما تقومنو بزواج ايهابان كوياني عزام جولي تاچو يكجلاتشوال درقن نامسلوچو يهن مادرقاتشو يمتبقنو لروشكن بزيهو هاسات تطلفو يهن ሲያሽካኩ ማዳመቱ አሰልቺ ሆኗል ደርግ በያፓላይ ሲዘምተ ድርጅቱን ስራታ አልበኛ አናርኪስት በዚያውም የሲአይኤና የአረቦች ቀጥረኛ የተገንጣዮችና የሶማሊያ መንግስት ደጋፊ ብሎ አውግዞት ነበር ደርግ ለስልጣኑ መዋደቅ ነበረበትና ያፓ ዝናቡን አቆሞ ድርግን አመጣብን ቢልም የሚፈረድበት አልነበረም የጨነቀው ፋሽስታዊ ቡድን ነበርና ከሱም ጋር ያበሩት ቡድኖች የተሻለ ሊያስብሉትና ቀና ሊያስተምሩት ሊያርቁት አልቻሉም ወይም አልፈለጉም አልሞከሩም አብረውት በጥፋት ጎዳና ተጉዘው ታሪክ የማይረሳውን ሽብር ወልደዋል ያኔ ሁሉም ስምሪቱን ይግለጽ ስንልም ክስ ወንጀላ ሳይሆን በተለይ ያፓ ወያኔን አልታገለም ለተገንጣዮች ተገንግኗል ብለው በተገላቢጦሹ ክስ ደርዳሪዎች ዛሬም አሉና ያኔ እኛ ስንታገል የት ነበራችሁ ለመሆኑ ማለት የግድ ሆኖ ይገኛል ያፓ ወያኔ የተባለው ጉድ ገና በናቅፋ ሲወለድ ጀምሮ ተቃውሞታል በ1967 መርሃ ግብር ወይም ማኒፌስቶ የሚያወጣው የኢትዮጵያ ብሔረሰቦች ቅራኔ ዋና ነውና አብሮ መኖር አይችሉም ተገንጥለን የትግራይ ህዝባዊ ሪፐብሊክን እንመሰርታለን ሲልም የተቃወመው ያፓ ነው ወያኔ ኤርትራ የኢትዮጵያ ቀኝ ግዛት ናት ብሎ ሲመል ሲገዘተም ዋሾ ብሎ የታገለው ያፓ ነው ያኔ በ1967 ዓመተ ምህረት በዚያ ቆሞ የተነሳ አባይ ኢትዮጵያ ትምክህተኛ ወዘተ ተብሎ በጠባቦች ሁሉ ተዘምቶበታል በአረብ አገዛዞችም እንዲሁ ታሪክ ነው የማይካድ ታሪክ ያኔ የትነበርን ሁላችንም ብሎ መጠየቅ ደግሞ አስፈላጊና ተቃሚም ነው የተባበሩ ንቦች ማርስ ይበሉ የተለያዩ ንቦች በእበት ይወሰናሉ የትግርኛ ተረት ድርጅት እንደ ተከዜና አባይ የማግበሰብሰው የለም ዘረኛው ወያኔ በላያችን ላይ የባጀው የበረከተው በራሳችንም ድክመት ጭምር መሆኑ የሚሳት አይደለም ወያኔ ከላይ የተጠቀሰውን ምሳሌ የሰማውም የሚያውቀውም አይደለም ማንነቱን የሚገልጠው በአፋፋሪና አሳዛኝ ደረጃ በጎጥ በብሔረሰብ ደረጃ እንጂ በኢትዮጵያዊነት አይደለም ወያኔ ማለትም እብሪት ነውና የናቅፋ ደደቢት ይዘቱን ቅንጣትም ሳይለውጥ ጣላት ብሎ የፈረጀውን ህዝብንና አገርን ለማዋረድ ቀን ተሌት ይባዝናል ሞኝ ባያፈር የሞኝ ዘመድ ያፈር ተብሏልና ወያኔ እና መለስ ለሀገር የሚበጁ ለመሰላቸው ሞኞች ዜጎች ማፈራችን አልቀረም በ1967 ዓ.ም ወያኔ መርሃ ግብር ወይም ማኒፌስቶ የሚለው ተጽፎ የኢትዮጵያ ሕዝብ አብሮ ሊኖር ከቶም አይችልምና መገነጣጠል አለበት ሲል ኢሕአፓ ተቃውሞታል። ከዚያ ጊዜ እስከ አሁን ወያኔን ከመቃወምና ለሀገር ጠንቅ ነው ብሎ ከማውገዝ ከማጋለጥ ኢሕአፓ አልተቆጠበም። ይህም የሆነበት ምክንያት ወያኔ በቃላት ለውጥና በውሸት አማኝ ቢሆንም ከልቡ ላይ ግን ያንን የጠባብነት ጥላሸት ማንሳት ያቃተው በመሆኑ ነው። በዘር ቆጠራ ያምናል። ዛሬ ሁሉም ዜጋ የሚያውቀው ሀቅ ይህ ነው። እነማን ባለስልጣኖች፣ ጀነራሎች፣ አዛዦች፣ ከበርቴዎች እንደሆኑና ከየቱም እንደመጡ የሚያውቀው ነው። 21 ዓመት አለፈ። ለዚህም ነው ዛሬ ይህን ሀቅ ክደው በኢትዮጵያ ዴሞክራሲ ሰፈነ፣ እኩልነት ተረጋገጠ፣ ዘር ሳይሆን ችሎታ የሰው መለኪያ ሆነ ብለው የሚጮሁት እበላባዮችና ባዕዳን በኢትዮጵያ ላይ በደል ፈጻሚዎች ናቸው የምንለው። አውቆ የተኛን ቢቀሰቅሱት አይነቃም ነው። እናም ይህን ትተን ወደ ተጨባጩ መጓዝ ይኖርብናል። የወያኔ አገዛዝ ይወድቃል፣ ስርዓቱም ይንኮታኮታል። በሂደቱ ግን በሕዝብና በአገር ላይ የሚደርሰው ጉዳት የከፋ እንዳይሆን መጣር ያስፈልጋል። በአፍሪካ ላይ ቅኝ አገዛዝ ስርዓትና የባሪያ ፍንገላው አሰቃቂ ተግባር ያደረሰውን ጉዳትና እስከዛሬም የቆየ ጠባሳ መሆኑንም መካድ አንችልም። ሆኖም ግን ዛሬ የአፍሪካ አምባገነኖች እያደረሱ ያሉትን ጉዳትና ብዝበዛ ወደ ኋላ ወስደን ጥፋቱ የቅኝ አገዛዝ ነው ብለን ሙሉ በሙሉ ለመለጠፍ መጣር ስህተት ይሆናል። የወያኔም ጉዳይ እንደዚያው ነው። ማንነቱን አልደበቀም። ዘረኛና አገራሲ መሆኑን ከነገረን ዓመታት አልፈዋል። በእስራም አይተነዋል፣ እያየነውም ነው። ስለዚህም ወያኔ እንደዚህ ነው እንዲያ ነው ማለቱ ጉንጭ ማልፋት ሊሆን የቀረው ትንሽ ነው። ስለ ትግልም ወሬ እንዲሁ አሰልቺ ሆኗል። ብዙዎች ገና ከመጀመሪያው ሰላማዊ ትግል በሚል መጋረጃ ተደብቀው ምንም ትግል አለማድረግን አለመሞከርን መመሪያቸው አድርገው ቆይተዋል። ሌሎች ደግሞ ለሆዳቸው አድረው ከወያኔ ጋር አብረውና ለጸረ ኢትዮጵያ ባዕዳንም ተቀጣሪ ሆነው ሕዝብን መጉዳቱን መርጠዋል። ሁሉንም እናውቃቸዋለንና ሊያደናግሩን የሚገባ አይደለም። ይህ ቢባልም ግን ወያኔ በሰርገገቦቹና ቅጥረኞቹ አማካይነት ሲከፋፍለንና ዴ የሚል ደዌንም ሲያሰራጭብን ቆይቷል። አባይና ተከዜ ሲሞሉ የማያግበሰብሱ የለም፣ ያውም ለባዕዳን ጥቅም። ድርጅቶችም ተመሳሳይ ጠባይ አላቸው። ብዙዎቹ ብልጭ ብለው ድርግም የሚሉትም ከዚሁ የተነሳ ነው ማለት እንችላለን። ስለ ዴሞክራሲ ይዘት ውዥንብር ሰፍኖ እንዳለው ሁሉ ስለ ድርጅትም እንዲሁ ግንዛቤያችን ያውም ከዚህ ሁሉ ዓመት በኋላ ደካማ ሆኖ ይታያል። ይህ ድክመት ደግሞ ለወያኔ አገዛዝ መበርከት አንዱ ዋና ምክንያት ሆኗል ብንል ስህተት አይደለም። ስለ ወያኔ አገዛዝ ውድመት ስናነሳ ስለ ተቃዋሚ ነን ባይ ድርጅቶች ድክመት ማንሳት የግድ ይሆናል፣ የተያያዙ ናቸውና። አንዳንዶች ይህን መረዳት ተስኗቸው ድርጅቶች ሲተቹ ተሰደቡ ብለው ይቆጣሉ፣ ይጮሃሉ። ራስን መመርመር ግን ቀዳሚና አስፈላጊም ነው። ድርጅት በድሎትና ምቾት የሚኖሩበት ሳይሆን ችግርንና መከራን እየተቀበሉ የሚታገሉበት ነው። ድርጅት የጋራ ጥረትን ቅርጽና ጥርስ የሚሰጥ እንጂ የግለሰቦችን የስልጣን ጥምና አጉል ልወደድ ባለዝና ልሆን ባይነትን የሚያስተናግድ አይደለም፣ ወይም መሆንም የለበትም። ግለሰቦች ከድርጅት በላይ ሲሆኑ ነገር ይወለዳል፣ አንጃዎች ይፈላሉ። በኢሕአፓ የአንጃ ክስተት የኔ ብቻ ስልጣን ጥመኞች ያደረሱትን ጉዳት በሰፊው አይተናል። ድርጅት በጋራ መርህና ዓላማ ዙሪያ መሰባሰብን ያመለክታል፣ መሰረትም ያደርጋል። መጥፎ ጠላት ያላቸው ድርጅቶች ደግሞ ራሳቸውን ማዕከላቸውንም ጠበቅ አድርገው መታገል አለባቸው እንጂ የግለሰቦች መፈንጫና ውህደት ያጣ ስብስብ ሊሆኑ አይገባቸውም። ድርጅቶች ግባቸውን ማወቅም አለባቸው። በተለይ ማነው ጠላታችን ማነው ወዳጃችን በሚገባ ሳይለዩ ሊታገሉ ቢነሱ ትግል ያሉት ወሬ ሆኖ ይቀራል። ወዳጅ ያሉትም ይባላቸዋል ያጠፋቸዋል። ድርጅቶቻቸው ወይም መሪዎቻቸው ግን የትግልን ሀ ሲናገሩ ፈን በናቀ ጉራ ራሳቸውም ካሳከሩ መጨረሻቸው አያምርም። ከሁሉም በላይ ጥፋት ግን ሰፊውን ህዝብ መናቅና አዋቂ ከኛም በላይ የለ ብሎ መቁራራት ነው። ተቃዋሚ ድርጅቶች በሐቅና በተግባር ደረጃ ጸረ ወያኔ ሆነው ከተገኙና ድክመታቸውንም አስወግደው ጠንካራ ድርጅቶች ለመሆን ከቻሉ የወያኔ አገዛዝ እድሜው ያጥራል። ጀግንነት ያንድ ክልል ተወላጆች ልዩ ቅባት ወይም ተሰጦ አይደለም። ሳይገሉ ጎፈሬዎች በዙና ለተወሰኑት ጉራ አመቺ ሆነ። ትናንት ጦርነት እንሰራባችኋለን ያሉ ዛሬ የህዝብ ትግል መሪ ነን ሲሉ ጭብጨባው መቅለጡ ምንኛ ግራ እንደተጋባን ተቋሚ ነው። የጠላት አመጣጡ የተለያየ ነው። የህዝብን ወኔና መሬትንም የሚቀማበት ዘዴ ሁሉ ግን በተቃዋሚዎች የሚታወቅ ነው ማለትም ያስቸግራል። ጥራታቸውን ጠንቅቀው ቢያውቁት ኑሮ ለጥቃቱ ሰለባ ባልሆኑም ነበር። ግን የድርጅቶች ድክመት በቅድሚያ ድርጅቶችን ራሳቸውን የሚያስጠይቅ ነው። ተቃዋሚ ነን ብለው ያገዛዙን የፖለቲካ መሰረታዊ ዘረኛ ሐሳብ የሚጋሩት አሉ። ሌሎች ደግሞ በግለሰቦች ተክለሰውነት ተተብትበው ተዳክመዋል። የነበሩ የህብረትና የግንባር ጥረቶች ምንም ጥቅም አልሰጡም ማለት ባይቻልም ይህ የግለሰቦች ፉክክርና የድርጅቶችም ከስም ሌላ ጥንቻ አልባነትም ችግር ሆኖ እንደቆየ መካድ የሚቻል አይደለም። ማንኛውም ግን ሰፊውን የህብረተሰብ ክፍል ያላሳተፈ ትግል ጥንካሬ ሊኖረው እንደማይችል ግልጽ ነው። የድርጅቶች በባዕድ አገር መነጋገርና መፈራረም ከህዝብ ጋር ሊኖር የሚገባውን ግንኙነትና መተሳሰር ሊተካ አይችልም። ለዚህም ነው አንድም በህዝብ ጠላት ወያኔ ላይ አክረን መነሳት ሲገባን፣ በሌላ በኩል ደግሞ ህልውናችን በሀገር ቤት እውን ሆኖ በዚያው በመስኩ መገናኘትና መተባበር ያለብን። ይህ ሁሉ ግን በወያኔ ላይ ግልጽና የተስማማ አቋም እንዲኖረን የግድ ይላል። ግማሹ ከወያኔ ጋር ዛሬም እርቅ ወሰላም እየፈለገ፣ ግማሹ ከኢትዮጵያ ጠላቶች ጸረ ወያኔ ድጋፍ ለማግኘት እየባከነ፣ ሌላው ደግሞ ስለ ትግል እያወራ ጎበዝ ዶላር አምጡ እያለ፣ ሌላው ደግሞ ወያኔን ለማውደም ደፋ ቀና እያለ፣ ይህ ሁሉ ባንድ ሊሰባሰብ የሚችልበት ሁኔታ የለም። ስምረቱ በዓላማና በተግባርም መሆን አለበት። በህዝባዊ ቆራት ለኢትዮጵያ ብዙ ተመክሮ አካብታለች። ባንዳዎችንም ከሃዲዎችንም ታውቃቸዋለች። ኢጣሊያን ወረራ ጊዜ የነበሩትን አርበኞችና ትግላቸውን በነማው ሴቶን ግሳይከር የተጠቀሰውን ልንረሳ አንችልም። አርበኛ ስንል ለባንዳ ያደረውም የተዘነጋል ነበርም። ዛሬ ታሪክ ረስተው የቀድሞዎቹን ጨቋኝ ፍራቶች ሊያዳንቁ የሚሞክሩ ባይጠፉም ለህዝብ ብለው የታገሉትን የተሰውትን በሽብር የጠፉትን ኢትዮጵያ አትረሳቸው። እንደወያኔ በለበጣና ያዞምባ ሳይሆን በሐቅና ከልቧ ታስታውሳቸዋለች። ይህን የምንለው ቅርሳችንን ታሪካችንን አንርሳ በሚል ነው። የፈረንጁን ትምህርት በትጋት ለመከታተል እንደምንጥረው ሁሉ የሀገራችንንም ታሪክ ለማወቅ መዋደቅ አለብን። ታሪኩን ይረሳ ስህተቱን ይደግማል ብቻ ሳይሆን የናቱን ገዳይ አባባ ይላልም ተብሏል። ከራሳችን ተመክሮ ብዙ መማር እንችላለን። የሙሶሎኒ ፋሽስታዊ ጦር ሲወረን ወታደሮቹን ባርካ ያላከችው የካቶሊኮች ቫቲካን በተገነት እስከዛሬ ለአይሁዶች ይቅርታ ብትልም ለኛ አጠፋው ይቅርታ አላለችንም። አርበኞች የሙሶሎኒን ወራሪ ጦር ሲቋቋሙም ባዳን በተለይም ራባውያን ሲያሾፉብንና ኋላ ቀሮች ሲሉን ነበር። በዚያው መስክ ሀገር በቀል ባንዳዎች ፈልተው ለማርያ ቴሬዛ ሰግደው ስንቱን አርበኛ አስገድለዋል አሰቀለዋል ራሱንስ አስቆርጠዋል። ያላየነውና እንማርካልንም መማር የማንችለውም የለም። ዛሬም ለወያኔ አገዛዝ እድሜ እየሰጡ ያሉት ዘመናዊ ባንዳዎችና ካህዲዎች ናቸው። አንዳንድ የዋህ ዜጎች አሜሪካ ከወያኔ አገዛዝ ነጻ ሲያወጣቸው ይታያቸዋል። ለምንና እንዴት? ወያኔ ለምዕራቦች ሰግዶ ስላለ ታማኝ ሎሊያቸውን የሚነኩት ሳይሆን እንደነ ሱዛን ራይስ የሚያወድሱት ናቸው። ከዚያ በላይ ግን አሜሪካኖቹም መካሪና አማካሪ የራሳችን ጠማሞች ናቸው። ተቃዋሚ ነን እያሉ ግን በአዳገር ተቀምጠው አሜሪካንንም ቢሆን ወያኔን እርዱ እነገሌ ግራና አክራሪ ናቸው እነገሌ አክራሪ ብሔረተኞች ናቸው ብለው የሚመክሩትና የሚማጠኑት ኢትዮጵያውያን ለመሆናቸው ተረጥር የለንም። በዚህ መጥቀሱን ባንፈልግም ማንነታቸውን በሚገባ የምናውቅ ነን። በያፓ ደረጃ ግራ ክንፍ ናቸው የምናዛቸው ለመፈጸም እሻይሉም ባንዲራችንን በሰልፍ አቃጥለዋል አክራሪ ብሔረተኞች ናቸው ቢሉንም ታዲያ በወያኔ ጸረ ዴሞክራሲነት ካመኑ ለምንስ ሌሎቹን አይረዱም? አማራ ተብለው ያልተወገዙትንስ ከልፈፋ ባሻገር በተግባር እንዲታገሉ ለምንስ አያደርጓቸውም? ይህን የማያደርጉት መሰረታዊና ብሔራዊ ጥቅማቸውን የሚጠብቁ በመሆናቸው ነው። ይህን ጥቅማቸውን የሚጠብቅላቸው ወያኔ ነው። በሀገር ልጆች በኩል ግን የተሰነጣጠቀ ምላስ እርስ በርሱ የሚቃረን ጩኸት ማሰማቱ ወያኔን ደጋፊ ከማሳጣት አንጻር ውጤት አይኖረውም። ወደ ዋናው ነጥብ ስንመለስ ግን ከራሳችን ተመክሮ ልንማር ብንቃጣ ከዚህ በፊት ድርጅቶች ፈጸሙ የሚባሉትን ስህተቶች ላለመድገምና ደም ፈሶ የተገኘን ተመክሮና ቀስም የራሳችን ለማድረግ በቻል ነበር። ለሰለባ የመጣ ልብስ ቢጥሉለት አይመለስ ተብሏልና ወያኔ ከወያኔነቱና ከሀገራፊነቱ መቼም ከቶም የሚቀየር አለመሆኑንም መገንዘብ ይቻላል። የዘር ፖለቲካ ገኖ አለሁ አለሁ ቢልም ወያኔ የፈለገውና ያቀደው አልሆነም። እንዲያ በክፋት የተዘመተባቸው ሁሉ አሉ። ህዝብ ደግሞ ተኖ የሚጠፋ አይደለም። አማራም አለ፣ ኦሮሞም አለ፣ አፋር ሶማሌውም፣ ጉራጌውም፣ ሌላውም ሁሉ ኦርቶዶክሱም ሙስሊሙም አለ። ያገር ህልውና ለአደጋ ቢጋለጥም ኢትዮጵያ አለች ትኖራለች። አገዛዙንም ሆነ መጥፎ የሚመኙላትን ሁሉ ውሎ አድሮ ታቸንፋለች። ዛሬ የነገሱ የመሰላቸው ነገ መግቢያ መውጫው ይጠፋቸዋል። ፍትህም ቀኗን ታገኛለች። በቃሊቲና ሌሎች ማጎሪያዎች ያሉ ሁሉ ይወጣሉ፣ የተገደሉትም ይዘከራሉ። ዛሬ ጣዖት ነን፣ ሐውልት ይጠረብልን ያሉ ነገ ከትቢያ ይደባለቃል ምስላቸው። ይህ ነው የታሪክ ትምህርት። ኢትዮጵያ አለች ትኖራለችም፣ ግን ታገሉልኝ ባይም ናት። ዜጋ ካንቀላፋ መብቱንም አገሩንም ይቀማል። ዜጎች ለአገራቸውና ለመብታቸው መስዋዕትን ከፈሩ አገርንም ያጣሉ፣ መብታቸውንም ተቀምተው ይዋረዳሉ። ይህ እየታየ ያለና በታሪክም የታየ ሐቅ ነው። ወያኔ ኢትዮጵያን የጠላ የወሮበሎች ቡድን ነው። በውስጣቸው ኢትዮጵያዊ ራዕይ ያላቸው አሉ ማለቱ ቅዠት ነው። ከወያኔ ተለየን ያሉት እንኳ በጠባብነት ደዌ ተለክፈውና ጠበልም አልሄድ ብለው ይኸው እስከዛሬ ጸረ ኢትዮጵያ ማፈሪያዎች ሆነው አሉ። መለስ ሲሞት ቀዳዳ ገኘን ብለው ነበር ግን አልሆነም ወያኔነቱን አለቀቀምና አስመራ ሄጄ ልደራደር አለ እንጂ ከተቃዋሚዎች ልገናኝ ላውራ ሲል አልተደመጠም አንዳንድ ከሃዲዎች የባዕድ አገሩን ከአገር ቤቱ የወያኔ ሲኖዶስ ሊያስታርቁ ቢሞክሩም ፕሬዚደንት ተብየውም ቦታቸውን ረስተው የባዕዱ ጳጳስ ተመልሰው ቦታቸውን ያዙ ቢሉም ወዲያውኑም በማገባኝ ገባው ብለው ወያኔንም ራሳቸውን ጋጋለጡም ወያኔ ስልጣን ያካፍለናል ያሉት እስካሁን እንዳፈሩ አሉ። የማይመጣን ሰው ጥበቃ ነው። የሚያዋጣው አላህንም አምናለሁ አህያዬንም አስራለሁ ነው። የሀገራችን ሰዎች አንድ ሎሌ ለሁለት ጌታ አይገዛም ያሉት ትክክል ነው። ለሆድም ለሀገርም መገዛት አይቻልም። በዚህ ላይ እስከወላ ወልን ድረስ ወያኔ እድሜው ይረዝማል። ወያኔ የነበረን ጭራ የያዘ ነውና ሊለቅ አይችልም። ምንም ቢያባብሉትም ከማንነቱ ጋር ተቃራኒ ነውና ይፈራል። ስለዚህም ወያኔ ወያኔ ሆኖ ወደ መቃብሩ የሚሄድ መሆኑን አውቆ ምህረት የለሽ ጸረ ወያኔ ትግል ማካሄድ እንጂ ከወያኔ ጋር ላንላቀቅ ተጋብተናል አይነቱ ልፈፋ ራስን የሚያስገምት ከመሆኑ ሌላ ለኢትዮጵያ ቅንጣትም አይጠቅማትም። ራስን ማታለል ነው። የወያኔ አገዛዝ ያደረሰውን ግፍና ስቃይ መዘርዘሩ ዛሬ አስፈላጊ አይደለም። ወንጀሉን አላውቅ የሚል ዜጋ ህሊናው ላይ የተኛ ብቻ ነው። የዛሬ ዋና ጥያቄ ወያኔን እንዴት ወደ ታሪክ ትቢያ መጣል እንችላለን የሚለው ነው። ሌላው ጥያቄ ሁሉ ዋና አይደለም። ይሄዳል ይሄዳል ካልገፉት ግን መች ነቀነቃል። በአይቀርም ተስፋ እጅን አጣጥፎ ለውጥን ጥበቃ የሚበጅም የሚያዋጣም አይደለም። ዙሪያውን ከቦ ወያኔን መግፋትም ከቦታው ያቆመዋል እንጂ አይጥለውም። ሁሉም ባንድ አቅጣጫ ለመጣል ብሎ መግፋት አለበት። ሌላ መፍትሄ የለም። ማንኛውም መጸረ ህዝብ አገዛዝ ጊዜውን ጠብቆ መክሰሙና መውደቁ የማይቀር ቢሆንም የውድቀቱን ጊዜ መጠበቅ ግን የሚመከር አይደለም። ብዙ ጊዜ ሊፈጅና በሂደቱም አገርን በከባድ ሊጎዳ ይችላልና ትግል የግድ ነው። ፍሬያማ ትግል ማለትም ነው። ማለትም ወያኔን በትግል ሜዳ ወጥሮ ይዞና አድምቶ አሸብሮ ወደ ድል መንገድን የሚወስደን ማለት ነው። ትግል ስንል ስለ ትግል ማውራት ማውሳት ማለት ሳይሆን በተጨባጭ በደም የታጀበ ትግል ማካሄድም ማለት ነው። ደም አልባ መስዋዕትነት አልባ መንገድ ሊኖር ይቻላል ብለው ህዝብን ያዘናጉትንና ያደናገሩትን ሁሉ ወያኔ የሃያ ዓመት ትምህርት ሰጥቶ አይሆንም ብሏቸዋል። ግን ቅዠታቸው አበቃ ማለት እንዳልሆነ ዛሬም ከሚሰማው ወያኔ ጋር እንደራደር እርቅ እናድርግ ጫጫታ መረዳት እንችላለን። የወያኔ አገዛዝ ተደጋግሞ እንደተነገረው በስልጣን የቆየው በራሱ ጥረት ብቻ ሳይሆን በሌሎችም ድጋፍና ተቃዋሚው ነን ባሉትም ድክመት የተነሳ መሆኑ አይካድም። ከዚህ በማያያዝ መንገድ ለመድረግ መለስተኛ ጋሪታዎችን እናንሳ። አንደኛ ድክመትን አውቆና መርምሮ ለማስወገድ መጣር የሚተበቅና የግድም ነው እንጂ የሚሸሽ አይደለም። የዛደን ክንድ የፈረጠመ ጡንቻ አድርጎ ማድረቡ ራስን ለአደጋ ማጋለጥ ነው። ፈሪን የጦር መሪ ማድረጉ ምን ያህል ጉዳት ሊያመጣ እንደሚችልም ብዙዎች ያውቃሉ። መካሪ ሲገኝ ደግሞ ማመስገን እንጂ ማውገዝ የሚጠበቅ አይደለም። ሁለተኛ፣ በትግል ግብ ላይ ምግልጽነት ያስፈልጋል። ዴሞክራሲ ለኔ ሌላው ዲያብሎስ ይውሰደው ማለትም አይቻልም። በቅርቡ ለምሳሌ አንድ ግለሰብ ሲናገር በ1997 ዓመተ ምህረት ዴሞክራሲ ነበር ብሎ ተፈጥሟል። ወያኔ ስልጣን ከያዘ ጀምሮ ጸረ ዴሞክራሲ እንደነበር፣ የኢህአፓ አባላትንና መሪዎችንም ደብዛ እንዳጠፋ፣ ወተር አረካን አርባ ጉጉን እንደወለደ፣ እስር ቤቶችን በእስረኞች እንደሞላ፣ እነ ፕሮፌሰር አስራትና ሌሎችንም እንዳገተ እንደገደለ፣ ተማሪዎችና አስተማሪዎችን እንዳሰቃየ ወዘተ። ተናጋሪው ከራሱ ኑሮና እስከ 1997 ዓመተ ምህረት ከወያኔ ጋር ከነበረው ቅርበት በመነሳት ብቻ ወያኔዎች የተበላሹት ከ1997 ዓመተ ምህረት በኋላ ነው ሲል ቃጥቷል። ድምጻችን ለራሳችን ለታገቱ እስረኞች አባሎች ብቻ ነው ያሉም ነበሩ። ለኔ ከተመቸኝ ወያኔ ካስጠጋኝ ዴሞክራሲና መልስ ተወራራሽ ናቸው ብዬ እምላለሁ ባዮች ዛሬም አሉ። ዴሞክራሲ አለገደብ፣ ዴሞክራሲ ለሁሉም ሳይሸራረፍ በሚለው መሰረታዊ አቋም ዙሪያ ነው የወያኔን ውድቀት እውን ለማድረግ መታገል የሚገባው። ትላንት ትግሉ ለሶሻሊዝም ነበር ብለው ሊተቹ የተነሱ ጥራዝ ነጠቆች ያልገባቸው ጉዳይ ሶሻሊዝም ሲባል ዋናው ይዘቱ ዴሞክራሲና ህዝባዊ መንግስት መሆኑን ነው። ያባ ለምሳሌ ዴሞክራሲ አልገደብ ብሎ ለህዝብ ታገለ እንጂ ዴሞክራሲ ገደብ ብሎ አልቆመም። የወያኔ ጸረ ዴሞክራሲነትም ከምስረታውና ስልጣንም ከያዘ ጀምሮ ነው እንጂ እገሌና እገሌ ሲጣሉት የመጣ አይደለም። ነጋ ጠባ ባመቻቸው አገር ቤት የሚመላለሱ ለምን ሌሎች ዜጎች አገራቸው እንዳይገቡ ታገዱ አይሉም። በመዲናይቱ ሲጨፍሩ ሲቅሙ ሲሳከሩና አቅመ ሔዋን ያልደረሱትን ሲያባልጉ ሲደፍሩ የባጁት ለምን ዜጎች በቃሊቲም በሌሎችም ማጎሪያዎች ተሳቃዩ ብለው የሚጠይቁ አይደሉም። መለስ ሞተ ብለው ያላዝናሉ እንጂ አንድ ማፈሪያ ትርፍራፊ ጉርሻ ብር 50 የሚሸጥበት አገር የኢኮኖሚ እድገት አሻቀበ ብለው ይዋሻሉ እንጂ ቀለበት መንገድ ተሰራ ኮንዶሚኒየም ገለመሌ ብለው የወያኔ የገደል ማሚቶ ይሆናሉ እንጂ። ሶስተኛ፣ ስለ ትግል ስልት እንዲሁ የተሳሳተ ግንዛቤን ይዘው ግና ከእኛው ዘራ ያቆብ በበለጠ ተፈላሰፍ የሚሉን በስተዋልና ይህንንም ንትርክ ማሳረፍ ወይም ማሳረግ ያስፈልጋል። ሰለጠንና ዘመናዊ ፖለቲካውን አወቅን። የትናንቶቹ ልዩነት ብለው ደም ተፋሰሱ ሲያሳዝን አለመሰልጠን ብለው የሚያሸፉና የስልጡን ፖለቲካ አባወራንን የሚሉ ሁሉ በየፊናቸው ትጥቅ ትግልንም ሆነ ይህንንም ያቀፈውን ለገብ ትግል ሲያወግዙና ሲሳለቁበትም ተደምጠዋል። ምን ማለታቸው ነው ሲባሉም ትጥቅ ትግል ጊዜ ያለፈበት ነው፣ ሁሉን ሰሪ ፈጣሪ አሜሪካ የሚቃወመው ነው፣ ደም ያፋስሳል፣ በትጥቅ ትግል እድልን የሚያገኙ ኃይሎች ከሚተኳቸው አይለዩም ወዘተ በሚል በአብላጫው መልኩ ለአገዛዝ መጎንበስን በሰላማዊ ትግል ሽፋን ይሰብካሉ። ዱላ ይቅር መላ ይሻላልም ሲሉ ተደምጠዋል። ሐቁ ግን ሌላ ነው። ያለው አገዛዝ ለልመናና ሰላማዊ ትግል ለተባለው ጆሮ ካለመስጠቱ ሌላ ዛሬ ባለማችን ትጥቅ ትግል ጊዜ ያለፈበት ሳይሆን የህዝብን ቀርቶ የቡድኖችንም መልእክት ማስተላለፊያና ሚዛንም መስጫ ሆኖ ያለ ነው። Thank you. ደቡብ ሱዳን ከሰሜኑ የተገነጠለው በሰላማዊ ትግል ነው? የበርማ ካሬን ህዝቦች ለምሳሌ መብት ይከበርላቸው የተባለው ትጥቅ ትግል በማካሄዳቸው አይደለም? የምስራቅ ኮንጎ አማጽያን ለውይይት ይቅረቡ የተባለው ትጥቅ ትግል አካሄደው ከተሞችን በመያዛቸው አይደለም? ዛሬና ትናንትስ የመካከለኛው አፍሪካ አማጽያን ለምሳሌ የሶሪያ የማሊ አማጽያን ጋር መንግስታቱ ይወያይ ይደራደሩ የሚባሉት ትጥቅ ትግል በመካሄዱ አይደለም እንዴ? በኮትዲቯር ለስልጣን የበቁት ብረት ያነሱ አማጽያን አይደሉም? ትጥቅ ትግል ዓላማው ተደገፈም አልተደገፈም የፖለቲካ ትግሉ መቀጠያና ማፋፋሚያ ሆኖ ለተላፋላሚዎቹ ውጤትን እያስገኘ ነው። ራሱ አሜሪካ ከሶማሊያና ቤይሩት የፈረጠጠው በልመና ነው። አሜሪካ አባታችን ሆይ ብለው የሚማጸኑና በሰላማዊ ሰልፍ በዋሽንግተን ለውጥ ሊያመጡ የሚጥሩ ሁሉ አሳዛኝና አላዋቂ ተብለው የሚቀሩ ናቸው። ይህም ደግሞ ወደሚቀጥለው ወሳኝ ነጥብ ይወስደናል። አራተኛ፣ ብዙዎቻችን አሜሪካን አውግዘናል። ሲያንስ ነው። በዚያው ልክ ደግሞ አሜሪካ የዲሞክራሲና የነጻነት ጮራ ብለው ምድረ ቡሽ ኦባማ ነጻ አውጫቸው ሲሆኑ የሚጠብቁ አሉ። ደጋፊም ተቃዋሚም መረዳት የሚገባቸው ግን አሜሪካ የራሷን ብሔራዊ ጥቅም እያስጠበቀች መሆኗንና ይህን እስካደረገች ድረስም ከአሜሪካ አንጻር ትክክል መሆኗንም ነው። ዘረኝነቱን እንተወውና ለጊዜው ወያኔ የአሜሪካንን ጥቅም እስካስጠበቀ ድረስ የኢትዮጵያን ሕዝብ ቢበድል ሆነ ቢጨርስ አሜሪካም ሆነ ምዕራቡ ግድ የለውም። ይህንን አለማወቅ ነው ወንጀሉ። የቻይናም ተመሳሳይ ነው። ቻይና የኢትዮጵያ ሆነ የአፍሪካ ሕዝቦች ወዳጅ ሳትሆን በዝባዥና ብሔራዊ ጥቅሟን ለማሟላት አምራና ጨክና የምትጥር ናት። ሁሉም ባዕዳን የየራሳቸውን ጥቅም አስጠባቂ ናቸውና ከብሔራዊ ጥቅማቸው አንጻር ተገቢውን እያደረጉ ናቸው። የኛ ወቀሳ የራሳቸውን ጥቅም ለማስጠበቅ ሲጥሩ የኛን መርገጣቸውና መቀጥቀጣቸው ነው። ይህ በግንዛቤያችን ከገባ አሜሪካን ሆነ ቻይና ወይም ሌላ የአገሩን ጥቅም ሲያስጠብቅ ወይኔ ወይኔያችን ያቆማል። ያኔ እነዚህን ተምቾች ማስወገድ ወይም ማረቅም ከተቻለ እንዴት ስንል ተገቢውን ምላሽ እናገኛለን። በታሪክም ዛሬም በተጨባጭ በተመክሮ የተደገፈን ምላሽ ማለትም አሜሪካ ወይም ሌሎች ከወያኔ አገዛዝ ማበራቸው ስህተትና ጎጂ መሆኑን መረዳት አለባቸው። ይህ ደግሞ በምለላና በልመና ሳይሆን በእነሱ ሊደርስ የሚችለው ጉዳት ሊገባቸው በሚችለው ቋንቋ መሆን አለበት። ቤይሩትና ሶማሊያ፣ ኢራቅ፣ አፍጋኒስታን አሊያም ይቅደም ከተባለ እነ ቪየትናም ኢንዶቻይናን ማጤኑ ተገቢ ይሆናል። በልመና ሳይሆን በመራራት ትግል ባጭሩ። ከዚህ ጋር በተያያዘ አንዳንዶች ትግልና ጊዜን ስተውም የሚተቹ አሉ። የሚታገል ድርጅት እድሜው ገፋ ብለው ውድቅ ሊያደርጉም ይጥራሉ። የሚያስተዛዝብ ነው። የደቡብ አፍሪካ ANC ከተቋቋመ 100 ዓመቱን በጥር ወር ሲያከብር በስልጣን ከበቃ ጥቂት ዓመቱ ብቻ ነው። በማሌዥያ፣ ታይላንድ እና ፊሊፒንስ ተቃዋሚዎች ጫካ ከገቡ 45 ዓመታት አልፏቸዋል። የኮሎምቢያ ፋርክ ቡድን ከ40 ዓመታት ትጥቅ ትግል በኋላ ዛሬ ለስምምነት ጉባኤ እየተጋበዘ ነው። የጅቡቲ ፍሩት ተቃዋሚ ቡድን ዛሬም ትጥቅ ትግል እያካሄደ ነው። ይህን ሁሉ መመርመርም ማወቅም አስፈላጊ ነው። ሻዕቢያም ከግቡ ለመድረስ 30 ዓመት በላይ እንደፈጀበት ማስታወስ ተገቢ ነው። ዋናው ግን ግቡ አወንታዊ ሆነ ሌላ የፈጀውን ጊዜ ፈጅቶ መታገሉ ቀዳሚ ነው። ግቡ ቀና ከሆነ ውጤቱም ቀናና ወቅታዊ ይሆናል። የወያኔ አገዛዝ ፈራሽና ጠፊ ነው። ዛሬ ያለውን ተጨባጭ ሁኔታ ስናጤ ነው አገዛዙ ከላይ እስከታች መበስበሱንና መሸራረፉን መረዳት እንችላለን። ቀሪው ስራ የወያኔን ድክመት ለውድቀቱ መጠቀም ነው። ይህ ምን ማለት ነው? በጋራም ሆነ በውሱን ስብስብ ሆነ በተናጠል ጸረ ወያኔነትን ማስቀደምና ማጠናከር። ለወያኔ ሰርጎ ገቦችና ፕሮፓጋንዳ ምንም ቀዳዳ ባለመስጠት ጸንቶ መታገል። አለመከፋፈል፣ በኢትዮጵያዊነት ጸንቶ መቆም። የወያኔ ዘረኛ አገዛዝ በተቻለው መጠንና ችሎታ ዜጎችን ከፋፍሎ አገርንም ከፋፍሎና አሽመድምዶ ሊገዛ ሞክሯል። ዛሬም እየጣረ ነው። ይህ ግን አልተሳካለትም። የሙሶሎኒም ጦር ዛሬ ወያኔ ቀርቶ በተግባር ሊያውለው የሞከረውን ጥሮ ደም ቢያፈስም ውድቅ ሆኖበታል። ምክንያቱም ከህዝብ መሠረታዊ እምነትና ፍላጎት ጋር የተጻረረ በመሆኑ ነው። ያለበት ጠባቦች ቢንጫጩም ቢያጓሩም አብላጫው የኢትዮጵያ ህዝብ አንድነቱ የሚያምንና በአንድነት መፍትሄንም የሚሻ ነው። መገንጠል የህዝብ አጀንዳ ወይም ፍላጎት አይደለም። የጠባብ ድርጅቶች መሪዎች ግን ራሳቸው የሚገዙት ህዝብና መሬት ይፈልጋሉና ግንጠላን ያቀነቅናሉ፣ ጥላቻን ያሰራጫሉ፣ ቀዳዳ ሲያገኙ ደግሞ ገዢ ከሆነው ኃይል ጋር ተደራድረው ፍርፋሪ ይለቃቅማሉ። ይህ እስኪሰለች ጊዜ አይተናል፣ ታዘበናል። ወያኔ ወደደም ጠላም ወደ ውድቀቱ እየተንሸራተተ ነው። ግና የጋራ ክፍትን ከኛ ይጠይቃል። ለዚህ ዝግጁ ነን ወይ? ይህን ለመመለስ ሁለገብ ትንተና ያስፈልጋል፣ በግል ሳይሆን በጥልቀት። ጎህ ቀዷል። የወያኔ የቀብር ደወልም ተደውሏል። ለቀብሩ እንዘጋጅ። የመለስን ብቻ ሳይሆን ያገዛዙን የሥርዓቱን ቀብር እውን ለማድረግ በጋራ እንታገል። ለወያኔ መልሱ ቀላልና ጠባብ ነው። የወያኔ ቡድን ብሔራዊ ጥቅም ሲል ሆዱን አስቀድሞና ግፋቢልም ክልል አንድን በሚል ወስኖ አገርን ግን ሲጎዳና ሲያፈራርስ የቆየ ኃይል ነው። የኢትዮጵያን ብሔራዊ ጥቅም በተመለከተ ያለፉት አገዛዞች ሁሉ የሚወቀሱ ቢሆኑም በሚወገዝ ደረጃ የሀገራችንን ብሔራዊ ጥቅም ከአፈር ያደባየ የወያኔ አረመኔና ዘረኛ አገዛዝ ነው። ኢትዮጵያን የሚወድ ማንኛውም ዜጋ የወያኔን አገዛዝ ሊደግፍ ሆነ ሊወድ መቼም የሚጠበቅ አይደለም። እያንዳንዱ ሀገር ጥቅሙን ማስጠበቅ አለበት። በዓለማችን አብዛኛው መንግስት የሚያደርገው ይህንኑ ነው። በተደጋጋሚ አሜሪካንም ሆነ ቻይናን ወዘተ ከሀገራችን ጉዳይ በመነሳት አውግዘናቸዋል። ይህ መከተል ያለበት ቢሆንም ለኛ በስጭትና ቁጣ መንስኤ የሆነው እነሱ የራሳቸውን ብሔራዊ ጥቅም ማስቀደማቸውና ማስጠበቃቸው ነው። ዛሬ ቻይና አዲስ ተስፋፊና በዝባዥ አገር መሆኗ በሰፊው እየታየ ነው። የቻይና ገዢ ፓርቲም የቻይናን ጥቅም ለማስጠበቅ አፍሪካን እያደማና እየበዘበዘ ደናችንንም እያጠፋ ነው። እኛ አገራችንን የሚሸጥ ቡድን ገዢ ሆኖ ተሰይሟልና ለቻይና አመችቷታል። አስደናቂ ቢሆንም ዛሬም አሜሪካ ለኢትዮጵያ ደግ ያስባል ብለው የሚጮሁ ተላላ አይሏቸው ጅል ብዙ አሉ። አሜሪካ ብሔራዊ ጥቅሙን ስለሚያስጠብቅ ለዚህ ሎሌ የሆነውን ወያኔ ይደግፋል እንጂ ቡሽ ተባለ ኦባማ ነጡ ጠቆሩ አሜሪካዊ ናቸውና የአገራቸውን ጥቅም ያስቀድማሉ። ለዚህም ነው ወንጀለኛና ነፍሰ ገዳይ የሆነውን መለስ ዜናዊን ሲያወድሱብን የከረሙት። ሁሉንም ባዳን ከአሜሪካ እስከ ግብጽና ቻይና ለምን የራሳችሁን አገር ብሔራዊ ጥቅም አስቀደማችሁ ብለን ልንወቅሳቸው ከመነሳታችን በፊት የአገራችንን ብሔራዊ ጥቅም የሸጠውን የወያኔ አገዛዝ ማውገዝና በትግልም ለማስወገድ መነሳት መጣር መታገል ይገባናል። ሁሉም ብሔራዊ ጥቅሙን ለማስቀደም መነሳት አለበትና ነው። የወያኔ አገዛዝ ገጽታ ወሮ በላው መለስ ብቻ አልነበረም። ኢትዮጵያዎች በርካታ ወያኔዎች ናቸው። ዘራፊዎቹ የመለስ ሚስትና ቅርብ ዘመዶች አገራችንን አመረው የሚጠሉት እነ ስፋት ነጋና በረከት ስምዖን ተቃዋሚ ነን ብለው ያሉ የቀድሞ የመለስ ጓደኞች ግን የትግሬ የበላይነትን አቀንቃኞች ከበርቴ ነጋዴ የሆኑትን ይመለከቷል ሁሉ ናቸው። የወያኔ አገዛዝ የኢትዮጵያን ብሔራዊ ጥቅም በሚጻረር መንገድ የፈጸማቸው ወንጀሎች እንጠላን ከመደገፍ ጀምሮ ምዕራባውያንን ለማስደሰትና በእነሱ ትእዛዝ መሰረት ሶማሊያን ወሮ ዜጎችን እስከ ማስጨረስ ድረስ ጸረ ኢትዮጵያነቱን ቁልጭ አድርገው ያሳያሉ። ሶማሊያ በተለይም የዚያድ ባሬ አገዛዝ ኢትዮጵያን ሊያፈራርስ ቆርጦ የተነሳ ነበርና ክንዱን ለማዛል የተወሰደው ጸረ ሶማሊያ እርምጃ ይህችን ጎረቤት አገር ለብጥብጥና ፍርሻ ቢዳርጋትም ከኢትዮጵያ ብሔራዊ ጥቅም አንጻር ግን የጠቀመ እንጂ የጎዳ አልነበረም። በነበረው ተጨባጭ ሁኔታ የመለስ አገዛዝ የሶማሊያ ፖለቲካ ግን ብሔራዊ ኢትዮጵያን ጥቅም ለማስጠበቅ ሳይሆን ከምዕራቦቹ ኢትዮጵያውያንን አስጨርሶ የገንዘብም የፖለቲካ ድጋፍ ለወያኔ ለማስገኘት በመሆኑ ከብሔራዊ ጥቅማችን አንጻር ጎጂ ሆኖ ቀጥሏል። የሀገራችንን መሬት ለሱዳን አሳልፎ የሰጠው ወያኔ የሀገራችንን ለም መሬትና ደን ለቻይና ለህንድና ለአረቦች የቸበቸበው ወያኔ ህፃናትን ለህገወጥ ጉዲፈቻ አቅርቦ በሚሊዮኖች ዶላሮች የከበረ ወያኔ ወጣት ሴቶች ወደ አረብ ሀገሮች ለዘመናዊ ባርነት እየሸጠ የከበረ ወያኔ ለቀሳፊው በሽታ ታማሚዎች እርዳታ የሚመጣውን ገንዘብ የመለስ ሚስት በተቆጣጣሪነት መድቦ የዘረፈ ወያኔ ስንቱን ዜጋ ያፈነና ያገተ ወያኔ ብሔራዊ ጥቅም አስጠባቂ ሳይሆን አገር አጥፊና ማፈሪያ በመሆኑ ሁሉም ዜጋ ሊነሳበትና ሊታገለው ያስፈልጋል። የወያኔ አገዛዝ መነሻው መሰረቱና ዛሬ የሚያስከተለው ፖለቲካ ጸረ ኢትዮጵያነት ነው። ለዚህም ነው ለዚህ ዘረኛ አገዛዝ ተለሳልሰው ድርድርም እርቅም እየጠየቁ ያሉት ሁሉ አወቁትም ሳቱትም የኢትዮጵያን ብሔራዊ ጥቅም እየጎዱ ያሉት። ወያኔን ማቀፍና ኢትዮጵያን መውደድ መቼም አብረው የሚጓዙና የሚቻቻሉም አይደሉም። ብሔራዊ ጥቅምን አፋልፎ ከመስጠት አንጻር ጥፋተኛው ወያኔ ብቻ እንዳልሆነ የሚታወቅ ነው። ዜጎችን ለባዕድ ሽጠው የከበሩ አሉ። የባዕዳንን ጥቅም ለማሟላት ብለው የደርጉን አገዛዝ ሚስጥር የሸጡም ብዙ ነበሩ። አንዳንዶቹ ዛሬ በአሜሪካ ቦታ ሲሰጣቸው ሌሎች ደግሞ ብዙ ቢጎዱም ብዙ ምስጢር ያወቁ ነበሩና የተስፋ የወልደስላሴ አይነቶቹ ታግተው ከርመው በህመም ሞተ ተብለው ተገለዋል። ለአሜሪካ፣ ለእንግሊዝ፣ ለእስራኤል ወዘተ የስለላ መዋቅሮች ተቀጥረው የሚሰሩ በኢትዮጵያ የተወለዱና ዛሬም ኢትዮጵያዊ የሆኑ በርካታ ናቸው። እነዚህ ናቸው በተቃዋሚ ድርጅቶች ላይ አሉታዊ መረጃ እያቀረቡ ችግር ፈጣሪዎች የሆኑ። አንዳንዶቹ ደግሞ ተቃዋሚ መስለው በባዕድ ትእዛዝ ድርጅቶችን እርስ በርስ ያጣላሉ፣ ይከፋፍላሉ። ሁሉም ግን ቅንጣትም የአገር ፍቅር የላቸው። ለኢትዮጵያ ጥቅም ሳይሆን ለራሳቸው ሆድ የቆሙና ለባዕድም ጥቅም የተሰለፉ ናቸው። የሚታገሉትን በማጋለጥና ለጥቃት አሳልፎ በመስጠት የግል ጥቅማቸውን የሚጠብቁ ናቸው። እነዚህንም ማጋለጥና ምሮ መታገል አስፈላጊ ሆኖ ዛሬ ይገኛል። ከሀገር በላይ ማንም ምንም የለምና የኢትዮጵያን ብሔራዊ ጥቅም ማስቀደም ለሀገር ወዳድ ዜጋ ግዳጅ ነው። ያገዛዝን ሆነ የዜጋን ማንነት መፈተኛው ይህ ነው። የማንን ጥቅም ያስቀድማል? የሀገርን ወይስ የባዕድን? የሆዱን ወይስ የኢትዮጵያን? ለዚህ የሚሰጠው መልስ ማንና ምን እንደሆነ በግልጽ ያሳያል። ዛሬ የይስሙላ ጠቅላይ ሚኒስትር የተባለው ወንጀለኛና ዘረኛ መሰሎቹን የሲዳማን ህዝብ ፈሽተው አማራ በሚል ሺዎችን አፈናቅለው ባለበት ጸረ ኢትዮጵያ ቢባሉ ተገቢ ነው። የጋምቤላን ሺዎች ያስገደሉ እነ መለስ፣ አባይ ፀሐዬ፣ ባርናባስ ወዘተም ጸረ ኢትዮጵያ ጸረ ህዝብ ናቸው። زيمسكم النسبهات نجا بركات سمعون الناري لوچم تتأياكي ناچو با عباي ونزت اياكي سنتي لقلب ساسال لفو اندساتون زاري تلق قدب للنسارانو بمير ويزر فياق داچو لشفن ويم لسترز يميشي لايد اللم با يغيزيو كهاري وچنا اگرين يميشتو باندو چبك قبلوال بتاليان ورراغيزي بمارياتي ريزاي تغزونا عربين وچن يقلتو الناس قدلو باندو چنبورو بدرق قيزيم بهز بلاي شبري فلسمو عرماني وچ دا امريكا روسيا اسرائيل انجلس تغزتو اگرين يستقو زمناوي باندو چم تغيبال نبورو ويانيگن باقزازنا ببودن درجام صاري چبيان نسب مهونو ولياو چبيان باللواكم هلو استقطوال زاريم اياستقانو ኢትዮጵያ በህራዊ ተቀም ለዘረኝነቱ ለሆዱና ለባዳን የሸተቡድን ነው ባመረረና ምህረት አልባ በሆነ ህዝባዊ ትግል መወገድ ያለበትም በዚህ የተነሳ ነው
ዝግጅታችን በዚህ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ለናምሹ አባው በደማቸው ያቆዩት ከፋችን